ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። የእግዚአብሔር ፈቃዱ ሆኖ ዛሬም ደግሞ እንደገና ከሱ ማዕድ ቀርበን እንድንካፈል ይህንን ቸርነት አብዝቶልናልና እግዚአብሔር በሚኖረን ጊዜ እንደሚባርከን እምነታችን ነው። ዛሬም ተከታታዩን የሮሜን መጽሐፍ ጥናት ይዘንላችሁ ቀርበናል። በማስቀደም ግን ዝግጅታችንን በዚህ ዝማሬ እንጀምራለን። እግዚአብሔር ምህረትና ቸርነት በሕይወት ዘመናችን ሁሉ ስለሚከተለን እግዚአብሔር ለዘላለም እየተመሰገነ ይሁን። ገዛኝ በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው። እናመስግን። መድኃኒታችንና ጌታችን ኢየሱስ ክርስቶስ ሆይ፣ ስለዚህች ምሽት፣ ስለዚህች ቀን፣ ስለ ቃልህም ደግሞ እጅግ አድርገን እናመሰግናለን። ይህንን ዕድል ባትሰጠን ኖሮ እግዚአብሔር ሆይ በዚህ ጊዜ የምናዳምጠው ያለምን የተለያየ ድምጽ ሊሆን ይችል ነበር። አንተ ግን ያንተን በጎ ፈቃድ እንድንከተል ሰማያዊውን ጌታዬ ሆይ ድምጽህንና ቃልህን ስለምታሰማንና እግዚአብሔር አምላኬ ስለምትመራን እጅግ አድርገን እናመሰግናለን። በዚህ ጊዜ ደግሞ እግዚአብሔር ሆይ የልቦናችንን ዓይኖች እንድታበራ፣ እግዚአብሔር ሆይ ቅን በሆነው መንገድህም ደግሞ እንድትመራን እንለምንሃለን። እግዚአብሔር አባታችንና አምላካችን ሆይ ለሕይወት ዘመናችን የሚተርፈንን ቃልህን እግዚአብሔር ሆይ እንድትሰንቅልንና እንድታስተምረንም አቤቱ ጌታችን ሆይ እንለምንሃለን። መተላለፋችንና ድካማችንን ሁሉ ይቅር በል፣ ጊዜውንም ሁሉ ባርክልን። ስለ ዘላለማዊና ስለ ኃያሉ ስምህ ስትል ስማን፣ አሜን። ጮች ከሮሜ ምዕራፍ 7 አንዲት በጌታ በኢየሱስ ክርስቶስ አምና የዳነች ነፍስ የሚገጥማትን ስራት ወይም ደግሞ እንቅፋትን ከተመለከትን ወይም ደግሞ ከተማርን በኋላ ወደዛ ደግሞ አለፍ ብለን በጌታ በኢየሱስ ክርስቶስ አምና የዳነች ነፍስ የሚገጥማትን ፈተና ወይም ደግሞ የነፍስ ትግልን አንዳንድ ነጥቦች ተመልክተን ነበር። ዛሬም መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 7 ቁጥር 16 ነው አውጡ። ሮሜ ምዕራፍ 7 ቁጥር 16ን ተመልከቱ። ያ ጳውሎስ እንዲህ ይላል፣ የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ ይላል። አሮጌው ተፈጥሮ ወገኖቼ ሕግን ሲተላለፍ፣ አዲሱ ተፈጥሮ ደግሞ ከሕግ ጋር በመስማማት አሮጌውን ተፈጥሮ ይቃወማል። ጳውሎስ ከሕጉ ጋር አልታገለም፣ ምክንያቱም ሕግን የጣሰ እርሱ እንደሆነ ያውቃልና። እንዳማኝነቱም ሕግ መልካም እንደሆነ ያምን ነበር ወይም ደግሞ ያስብ ነበር። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለም በእኔ የሚያድር ኃጢአት ነው እንጂ ሲል ሐዋርያው በቁጥር 17 ላይ ሲመሰክር እንመለከታለን። በሌላ አባባል ይህንን የማደርገው እኔ አይደለም አዲሱ ተፈጥሮ፣ ነገር ግን በእኔ ያደረ ኃጢአት አሮጌው ተፈጥሮ ነው እንጂ ይላል። አስተዋላችሁ? ይህንን የማደርገው እኔ አዲሱ ተፈጥሮ አይደለሁም፣ ነገር ግን በኔ ያደረ ኃጢአት ማለትም አሮጌው ተፈጥሮ ነው እንጂ ሲል ይናገራል። እንደምትመለከቱት አሁንም ቢሆን አሮጌው ተፈጥሮ በጳውሎስ ውስጥ አለ። እስቲ በቁጥር 18 የሚናገረውን እናንብብ። በኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም ይላል። ጳውሎስ ከዚህ ትግሉ ሁለት ነገሮችን ተምሯል። እነዚህን ነገሮች ሁላችንም አማኞች ልንማራቸው የሚገቡን ነገሮች ናቸው። በኔ ማለት አሮጌው ተፈጥሮ ብለን እየጠራ ነው ማለት ነው፣ መልካም ነገር እንዳይኖር አውቃለሁ ይላል። ከዚህ አባባል የተማራችሁት ነገር አለን ወገኖቼ? በእናንተ ውስጥስ ምንም አይነት መልካም ነገር እንደማይኖር ተረዳችሁን? ስንቶቻችን ክርስቲያኖች ነን በስጋችን እግዚአብሔርን የሚያስደስት ነገርን ለማድረግ የምንጥረው? ብዙ ክርስቲያኖች ናቸው በቤተ ክርስቲያን ውስጥ በስጋቸው እግዚአብሔርን ለማስደስት የሚጥሩትና የሚደክሙት። ልክ እንደ ንብ ትጉዎች ናቸው፣ ነገር ግን የሚሰሩት ማር የላቸውም። አስተዋላችሁ? ብዙዎቹ ክርስቲያኖች እንደ ንብ ትጉዎች ናቸው፣ ነገር ግን ማር አይገኝባቸውም፣ ወይም ደግሞ ማር ሲሰሩ አናያቸውም። ኮሚቴን ይመርጣሉ፣ የቦርድ ሊቃነ መናብርቶችን ይሰይማሉ፣ ቤተ ክርስቲያንን ሊመሩና ሊያራምዱ ይነሳሉ። በዚህም ሥራቸው እግዚአብሔርን ያከበሩና በሕይወታቸውም ድንቅን ያዩ ይመስላቸዋል። ባቴሌ ከመሆናቸው የተነሳ ያው ከሆነው ከክርስቶስ ጋር አብሮ የሚያሳልፉት የረባ ጊዜ የላቸውም። ብዙ ጊዜ ያሳዝኑኛል፣ ያናድዱኛልም። አንዳንድ ጊዜ የክርስቶስ ሕይወት በእነርሱ ውስጥ እንዲያልፍ አልተደረገም። በሥጋቸውና በራሳቸው ብርታት ሁሉን ነገር ለመከወን ይጥራሉ፣ ይደክማሉ፣ ሲማስኑም ይታያሉ። ጳውሎስ በሕይወቱ የተረዳውን የክርስትና መሠረት እነርሱ ገና አልተማሩትም። በእኔ ማለትም በሥጋዬ መልካም ነገር እንደማይኖር አውቃለሁ ብሎ የተናገረውን አሁንም ለእነርሱ አልገባቸውም። እስቲ ይበልጥ ግላዊ ላድርገው። ማንኛውንም እኔ በሥጋዬ የማደርገውን ነገር እግዚአብሔር ይጠላዋል፣ አይጠቀምበትም። በሥጋ የሚሆን ሁሉ መልካም አይደለም። ይህን ተምራችሁ ይሆንን? ይህ ትምህርት ታላቅ ትምህርት ነው ወገኖቼ። ጌታ ኢየሱስ ሲናገር ከሥጋ የተወለደ ሥጋ ነው ይላል። ዮሐንስ ምዕራፍ 3 ቁጥር 6ን ልብ ይሏል። ነገር ግን ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ሲል ይናገራል። አንደኛ ዮሐንስ ምዕራፍ 3 ቁጥር 9ን ተመልከቱ። አንደኛ ዮሐንስ ምዕራፍ 3 ቁጥር 9ን ልብ ይሏል። ይህ ነገር እንዴት ድንቅ ነው! እግዚአብሔር አዲስ ተፈጥሮን ሰጥቶናል። ይህም አዲስ ተፈጥሮ ኃጢአትን አያደርግም። አዲሱ ተፈጥሮአችን ኃጢአትን እንደማያደርግ እኔ አረጋግጥላችኋለሁ። ኃጢአትን የምናደርግ ከሆነ ኃጢአትን ያደረገው አሮጌው ተፈጥሮአችን ነው። አዲሱ ተፈጥሮአችን ኃጢአትን አያደርግም፣ ይልቁንስ ይጠላዋል። አዲሱ ተፈጥሮ ኃጢአት ካደረግኩኝ በምሽት አልጋዬ ውስጥ ገብቼ በሰላም እንድተኛ ፋታም አይሰጠኝ። ተመልከት አበበ፣ ተሳስተሃል፣ መልካም ነገር ብቻ ነበር ማድረግ የነበረብህ ይለኛል። ጳውሎስ ልንማረው የምንችል በጣም አስፈላጊና ጠቃሚ ነገር ነው የተናገረው። መልካሙን ለማድረግ ፈቃድ አለኝ፣ ነገር ግን መልካሙን ማድረግ የለኝም ይላል። የተረዳው ነገር ቢኖር ባሮጌው ተፈጥሮ ውስጥ መልካም ነገር ከሌለ በአዲሱ ተፈጥሮ ውስጥ ደግሞ ኃይል እንደማይኖር ነው። በዚህም ምክንያት ነው ብዙ የወንጌል ሰባኪዎች በስብሰባ ወቅት ምላሽን የሚጠብቁት። ዛሬ ከመቶው 90 እጅ በቤተ ክርስቲያን ውስጥ የክርስትናን ሕይወት ለመኖር የሚወስኑት ክርስቲያኖች ሕይወት በሽንፈት የተሞላ እንደሆነ ስረዳ በጣም አዝናለሁ። በርግጥ ዘወትር የሚሉት ነገር ቢኖር ለእግዚአብሔር መኖርን ወዳለሁ፣ የተሻለም ለማድረግ ሞክራለሁ የሚል ነው። ዘወትርም በየስብሰባው ወንጌላዊው ተነስቶ ለእግዚአብሔር መኖር የምትፈልጉ ሁሉ እጆቻችሁን አንሱ ሲል ብዙ ጊዜ እናዳምጣለን። ዛሬ ወደ እግዚአብሔር መቅረብ የምትወዱ ሁሉ እጆቻችሁን አንሱና አሳዩኝ። ለእግዚአብሔር ሕይወታችሁን ለመስጠት የምትፈልጉ ሁሉ ወደፊት ወደ እኔ ኑና እጸልይላችኋለሁ ሲል ብዙ ወንጌላዊና ብዙ ሰባኪዎችን እናያቸዋለን፣ እንሰማቸዋለንም። ወንጌላዊው እነዚህን ነገሮች በተናገረ ጊዜ ደስ ስለምሰኝ የሚለውን አደርጋለሁ፣ ማድረግ የምፈልገውም ይህንኑ ነውና። አዲሱም ተፈጥሮዬ ለእግዚአብሔር መኖር እንደምፈልግ እርግጠኛ ነኝ ይላል። ነገር ግን ወገኖቼ ይህንን የወሰንኩትን ለመኖር በውስጤ ኃይልን አጣለሁ። እንግዲህ ይህንን ነው ብዙዎቹ አማኞች ሊረዱት ያልቻሉት። ለብዙ ዓመታት ብዙ አማኞች በቀረበላቸው ጥሪ መሠረት ወደፊት ወጥተዋል። ያደረጉት ነገር ቢኖር ይህንኑ ብቻ ነው፣ በቃ ወደፊት መውጣት ብቻ። ከዚህ ውጪ ምንም አይነት መሻሻልን አላመጡም። ወንጌላዊው የስብከት ቦታ ላይ ሆኖ ዛሬ እስቲ ሕይወታችሁን ለጌታ ለመስጠት የምትፈልጉ ወደዚህ ወደፊት ውጡና ጸልይላችኋለሁ ሲል ሁሉም ተንጋግቶ ይወጣል። ወይም ደግሞ ብድግ ብላችሁ ቁሙና ጸልይላችኋለሁ ሲል ብዙዎቹ ተነስተው ከመቀመጫቸው ይቆሙና ይጸለይላችኋል። ቅድም እንዳልኩት ወደፊት መውጣትና መቆም ብቻ ነው። ከዚህ ውጪ ምንም አይነት መሻሻልን አናይም። ኦ የዚህን እውነት አስፈላጊነትን እንዴት እንረዳው ይሆን? የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም ይላል ሐዋርያው በቁጥር 19 ላይ። ይህንን ሁኔታ በሕይወታችሁ ተለማምዳችሁ ታውቃላችሁን? እስቲ ቁጥር 20ን እናንብበው። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ይላል። ወገኖቼ ይህ የሚበጠብጠንና ችግር የሚፈጥርብን አሮጌው ተፈጥሮአችን ነው። ወንጌላዊው ወይም ደግሞ ሰባኪው ተነሱና ቁሙ ጸልይላችኋለሁ በሚለን ጊዜ እንቆምና ይጸለይልናል። አሮጌው ባሕርያችን ይቆይና ደግሞ ወደ ጥንቱ ስፍራ ይመልሰናል። አሮጌው ባሕሪ በጣም ይታገለናል። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ ሲል ጳውሎስ ይናገራል። እግዚአብሔርን በመንፈስ ለማገልገል ስትሞክሩ ወገኖቼ፣ አሮጌው ተፈጥሮ እርኩሰትን ለማድረግ በዚያው ስፍራ ቆሞ አይታችሁ አታውቁምን? ምናልባት ክፉ የሆነ ሐሳብ ወደ አእምሯችሁ መጥቶ ይሆናል። እያንዳንዳችን የእግዚአብሔር ልጆች በመንግሥቱ ውስጥ እንኳን ብንኖር በእያንዳንዱ እንቅስቃሴያችንና ድርጊታችን ውስጥ እርኩሰትን ሊገለጽ እንደሚችል መቀበል አለብን። በውስጡ ሰውነቴ ይላል ሐዋርያው ጳውሎስ፣ በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኀጢአት ሕግ የሚማርከኝን ሌላ ሕግ አያለው ይላል። ቁጥር 22ና 23ን ይመለከቷል። ሮሜ ምዕራፍ 7 ቁጥር 22ና 23ን ተመልከቱ። እዚህ ላይ ወገኖቼ በውስጡ ሰውነቴ ሲል አዲሱን ተፈጥሮ ለማሳየት ነው። እንደምትመለከቱት በዳናችሁ ጊዜ አሮጌውን ተፈጥሮአችሁን ልታስወግዱት አትችሉም። እንዲሁም በአዲሱ ተፈጥሮአችሁ ውስጥ ኃይልም የለም። ሌላ ህግና ያለው የሚለው ከእግዚአብሔር ጋር ጠላትነትን የሚገጥመውን አሮጌውን ተፈጥሮን ነው። ይህም ደግሞ ጳውሎስ እንደጮኸውና እንደተናገረው የእግዚአብሔር ልጆች በእውነት እንዲጮሁ ምክንያት ሆኗል። ቁጥር 24 እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ይላል። ያልዳነ ሰው አይደለም እኔ ምንኛ ጎስቋላ ሰው ነኝ ብሎ የሚጮኸው። አስተዋላችሁ? ያልዳነ ሰው ፈጽሞ እኔ ምንኛ ጎስቋላ ሰው ነኝ ብሎ የሚጮህ አይደለም። እንዲህ ብሎ የሚጮኸው የዳነ ሰው ነው። ጎስቋላ የሚለው ቃል የሚያሳየን ከትግል የተነሳ የመጣውን ድካምና ተስፋ መቁረጥ ነው። ማን ያድነኛል የሚለው ቃል ደግሞ ረዳት አልባ እንደሆነ ነው። አስተዋላችሁ? ማን ያድነኛል የሚለው ደግሞ ረዳት አልባ እንደሆነ ያሳየናል። ጎስቋላ የሚለው ቃል ደግሞ የሚያሳየን ከትግል የተነሳ የመጣውን ድካምና ተስፋ መቁረጥ ነው። ጳውሎስ ረዳትንም ከሌላ ስፍራ ሲፈልግ ይታያል። ወገኖቼ እስቲ ሮሜ ምዕራፍ 7 ቁጥር 25ን የመጨረሻችን አድርገን ወደ ምዕራፍ 8 እንሸጋገራለን። በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ ባይምሮዬ ለእግዚአብሔር ሕግ በስጋዬ ግን ለኃጢአት ሕግ እገዛለሁ ይላል። በጌታችን በኢየሱስ ክርስቶስ ነጻ ያወጣን እግዚአብሔር የተመሰገነ ይሁን የሚለው አረፍተ ነገር የጳውሎስ የጥያቄ መልስ ነው። እግዚአብሔር ነጻ የሚወጣበትን መንገድ ሰጠው። በምዕራፍ 8 ውስጥ በሚቀጥለው ምዕራፍ ማለት ነው ነጻ የመውጫውን መንገድ በስፋት አሳየው። ደህንነትም ሆነ መቀደስ ሁለቱም የመጡት በክርስቶስ ነው። ጌታ ለኛ ለዳን ነው የሚያስፈልገንን ሁሉ ሰጥቶናል። እግዚአብሔር ስለዚህ ስጦታው ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የምዕራፍ 7 ጥናታችንን እዚህ ላይ እናበቃለን። በእውነት እግዚአብሔር በጳውሎስ ውስጥ ሆኖ ብዙ ቁም ነገሮችን ለሕይወታችን የሚረባውን ነገር ተናግሮናል። በሚቀጥለው ምዕራፍ 8 ውስጥ ደግሞ እግዚአብሔር እንዲሁ በረከቱን እንደሚሰጠንና ቃሉን ደግሞ ለሕይወት ዘመናችን እንደሚያጠርፍልን እምነታችን ነውና እንዲሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 8 አውጥታችሁ ከዚህ አጭር ሙዚቃ በኋላ አብረን እንማራለን። ጌታ ይባርካችሁ። ወገኖቼ በዚህ በሮሜ ምዕራፍ 8 ውስጥ በዋናነት አዲሱን ሰው፣ አዲስን ፍጥረት፣ አዲሱን አካልና አዲሱን ዕቅድ እንመለከታለን። ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ በምዕራፍ 8 ውስጥ በዋናነት አዲሱን ሰው፣ አዲሱን ፍጥረት፣ አዲሱን አካልና አዲሱን ዕቅድ እንመለከታለን። ይህ ምዕራፍ 8 ማለቴ ነው የመቀደስን መደምደሚያ ሲሰጠን፣ ልብ በሉ ምዕራፍ 8 የመቀደስን መደምደሚያ ሲሰጠን በተጨማሪም 3 ታላላቅ ጉዳዮችን ማለትም መቀደስን፣ ዋስትናንና ከእግዚአብሔር ጋር አለመለየትን ያቀርብልናል። ልብ በሉ ይህ ምዕራፍ የመቀደስን መደምደሚያ ሲሰጠን 3 ታላላቅ ጉዳዮችን በተጨማሪም ማለትም መቀደስን፣ ዋስትናንና ከእግዚአብሔር አለመለየትን ያቀርብልናል። በተጨማሪም ለመቀደሳችን የሆነውን የእግዚአብሔርን እርዳታ በዚህ ምዕራፍ ውስጥ በስፋት እንመለከታለን። አድማጮቼ ይህንን መልእክት ስመለከት ሁሉን ለመረዳት አለመቻሌን ከማወቄም በላይ በዚህ ውስጥ ያለውን ታላቅ እውነት ለመመርመር አለመብቃቴንም እገነዘባለሁ። ይህ መልእክት የከበረና ድንቅ ከመሆኑ የተነሳ ሙሴ በሚነደው ቁጥቋጦ ፊት ሲቆም እንዳደረገው ሁሉ ጫማችንን ብናወልቅና ራሳችን ላይ ያለውን መጎናጸፊያ ዝቅ ብናደርግም እንኳን ድንቅና ክብር የሆነውን መልእክቱን ሙሉ በሙሉ መረዳቱ ይቸግረናል። ምዕራፍ 8 በሮሜ መልእክት ውስጥ ትልቅ ስፍራ የሚሰጠው ክፍል ነው። ይህም እውነት በብዙዎች የዚህ መጽሐፍ ተርጓሚዎች ዘንድ የተመሰከረና የተረጋገጠ ነው። ይህ ምዕራፍ ማለትም ሮሜ ምዕራፍ 8 ለኃጢአት ችግር መፍትሄ እየሰጠና ሰው በዚህ ሕይወት እንዴት መመላለስ እንዳለበት የጠቆመ ነው። ይህ ምዕራፍ ገና ሲጀምር ያመኑ ሁሉ ኩነኔ እንደሌለባቸው ይናገራል። በመቀጠልም ልዩነት እንደሌለና እግዚአብሔርን ለሚወዱ ሁሉ ነገር ሁሉ ለበጎ እንደሚደረግ በመንገር ይደመድማል። ወገኖቼ ሆይ ከዚህ የተሻለ ሌላ ምን ያስፈልጋችኋል? ደስታና ሰላም ለእግዚአብሔር ልጆች በዚህ ሕይወት እንደተሰጠና ያለን። በዚህ ሕይወት ውስጥ መኖር የቻልነው ኃጢአት ባለበት ሁኔታ ውስጥ ነው። ኃጢአት ሕይወታችንን አይገዛም። አስቀድሞ አዲሱ ተፈጥሮ ኃይል እንደሌለው ሁሉ አሮጌው ደግሞ መልካም ነገር እንደሌለው ተምረናል። ስለዚህ እንዴት አድርጎ ነው የእግዚአብሔር ልጅ ለእግዚአብሔር መኖር የሚችለው? ጳውሎስ ከሌላ ስፍራ እርዳታ ይመጣለት ዘንድ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ሲል ጮኸ። ሮሜ ምዕራፍ 7 ቁጥር 24ን ልብ በሉ። ሮሜ ምዕራፍ 7 ቁጥር 24ን ተምረናልና ልታስታውሱ ትችላላችሁ። በሌላ አባባል ወገኖቼ ለእግዚአብሔር መኖር ይችል ዘንድ የሚያደርገኝ ማነው ማለቱ ነበር። ጳውሎስ ምዕራፍ 7ን ሲያጠቃልል በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን፣ እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ በሥጋዬ ግን ለኃጢአት ሕግ እገዛለሁ ነበር ያለው። አሁን ምዕራፍ 8 የሚያረጋግጥልን የድልን ምስጢር ነው። እግዚአብሔር ይመስገን። ይህ ምዕራፍ በመቀደስ ውስጥ መንፈስ ቅዱስ ያለውን ተግባር ይነግረናል ወይም ደግሞ ያስተምረናል። በዚህ በምዕራፍ 8 ውስጥ መንፈስ ቅዱስ 19 ጊዜ ሲጠቀስ፣ በዚህ በሮሜ መልእክት ውስጥ ደግሞ የተባረከውን የሥላሴን ሥራ እንደሚከተለው እንመለከታለን። ከሮሜ ምዕራፍ 1 ቁጥር 1 ጻፍ አድርጉ። ከሮሜ ምዕራፍ 1 ቁጥር 1 እስከ ሮሜ ምዕራፍ 3 ቁጥር 20 እግዚአብሔር አብ በፍጥረት ውስጥ መሆኑን እንመለከታለን። ከሮሜ ምዕራፍ 1 ቁጥር 1 እስከ ሮሜ ምዕራፍ 3 ቁጥር 20 እግዚአብሔር አብ በፍጥረት ውስጥ መሆኑን እንመለከታለን። ሁለተኛ፣ ከሮሜ ምዕራፍ 3 ቁጥር 21 ከሮሜ ምዕራፍ 3 ቁጥር 21 እስከ ሮሜ ምዕራፍ 7 ቁጥር 25 እስከ ሮሜ ምዕራፍ 7 ቁጥር 25 እግዚአብሔር ወልድ በደህንነት ሥራ ውስጥ መሆኑን እንመለከታለን። እግዚአብሔር ወልድ በደህንነት ሥራ ውስጥ መሆኑን እንመለከታለን። ሦስተኛ፣ ከሮሜ ምዕራፍ 8 ቁጥር 1 እስከ ቁጥር 39 ከሮሜ ምዕራፍ 8 ቁጥር 1 እስከ ቁጥር 39 እግዚአብሔር መንፈስ ቅዱስ በመቀደስ ሥራ ውስጥ እንዳለ እንመለከታለን። እግዚአብሔር መንፈስ ቅዱስ በመቀደስ ሥራ ውስጥ መሆኑን እንመለከታለን። አሁን በዚህ ምዕራፍ 8 ውስጥ መንፈስ ቅዱስንና ተግባራዊ የሆነውን የመቀደስ ሥራን እንመለከታለን። ለእግዚአብሔር ሊቀርብ የሚችል ሕይወት የግዴታ የሚኖረው በመንፈስ ቅዱስ ውስጥ ነው። ልብ በሉ፣ ለእግዚአብሔር ሊቀርብ የሚችል ሕይወት የግዴታ የሚኖረው በመንፈስ ቅዱስ ውስጥ ነው። ጳውሎስ ለኤፌሶን አማኞች ሲናገር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ኤፌሶን ምዕራፍ 5 ቁጥር 18ን ልብ ይሏል። ኤፌሶን ምዕራፍ 5 ቁጥር 18 መቀደስ ወገኖቼ ዳግም በተወለደ አማኝ ውስጥ የመንፈስ ቅዱስ ሥራ ነው። ልብ በሉ፣ መቀደስ ዳግም በተወለደ አማኝ ውስጥ የመንፈስ ቅዱስ ሥራ ነው። አማኙን ከኃጢአት የሚታደግና በሕይወቱም የእግዚአብሔርን ፈቃድ የሚያከናውን መንፈስ ቅዱስ ነው። በዚህ ምዕራፍ ውስጥ የመጀመሪያ 11 ቁጥሮችን በኃጢአትና በሞት ላይ የመንፈስ ቅዱስ ድል ብለን እንመድባቸዋለን። አስተውሉ፣ በዚህ ምዕራፍ ውስጥ ማለትም በምዕራፍ 8 ውስጥ የመጀመሪያው 11 ቁጥሮችን ከሮሜ ምዕራፍ 8 ቁጥር 1 እስከ ቁጥር 11 ድረስ ያሉትም ማለት ነው በኃጢአትና በሞት ላይ የመንፈስ ቅዱስ ድል ብለን እንመድባቸዋለን። እንግዲህ ይላል፣ ቁጥር 1ን ተመልከቱ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም ይላል፣ ኩነኔ የለባቸውም ሲል ሐዋርያው ይናገራል። ጳውሎስ ይህንን የሚናገረው በምዕራፍ 7 ከተለማመደው ውድቀት ተነስቶ ነው። በክርስቶስ ኢየሱስ እስካለ ድረስ ኩነኔ እንደሌለበትና ደህንነቱንም እንዳላጣ ነው የሚናገረው ወይም ደግሞ የሚገልጸው። ሆኖም ወገኖቼ ብዙ ጊዜ የክርስትናን ሕይወት ለመኖር ስለታገለና ስላልተስተካከለለት ደስተኛ አልነበረም። አስተዋላችሁ? ሐዋርያው ብዙ ጊዜ የክርስትናን ሕይወት ለመኖር ስለታገለና ስላልተሳካለት ደስተኛ አልነበረም። በሌላ መልኩ ደግሞ እግዚአብሔር ግን ወገኖቼ በሕይወቱ ደስተኛ እንዲሆን ይፈልግ ነበር። አሁን ይህ ደስታ እንዴት ሊኖረው እንደሚችል በሚቀጥለው ቁጥር ውስጥ እንመለከታለን። እስቲ ቁጥር 2ን ተመልከቱ። ሮሜ ምዕራፍ 8 ቁጥር 2ን ተመልከቱ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ጋርነት አውጥቶኛልና ሲል ይናገራል። ይህ እጅግ አስፈላጊ ሐሳብ ነው። የመንፈስ ሕግ ማለት በመርህ ደረጃ ያለውን ሕግ ማለት ሳይሆን በመንፈስ ውስጥ ያለውን የሥልጣን ልምምድ ነው የሚያሳየው። የሕይወት መንፈስ የሚለው መንፈስ ቅዱስ ሕይወት ከመሆኑ የተነሳ የሚሰጠውን ሕይወት ነው የሚያሳየው። እርሱ የሕይወት መንፈስ ነው። በክርስቶስ ኢየሱስ የሚለው ደግሞ መንፈስ ቅዱስ ከኢየሱስ ጋር ያለውን ኅብረት ለመግለጽ ነው። ከኃጢአትና ከሞት ሕግ የሚለው ኃጢአት በአሮጌው ተፈጥሯችን ላይ ያለውን ሥልጣን ለማሳየት ሲሆን፣ ይህም ሥልጣን ከእግዚአብሔር ጋር ምንም አይነት ኅብረት እንዳይኖረን ማድረግ ነው። በዳን ጊዜ የተቀበልነው አዲሱ ተፈጥሯችን ነፍሳችን የተያዘችበትን ሰንሰለት ሊበጥስ አልቻለም። ይህንን የፈጸመና ያከናወነ ከፍተኛ ሥልጣንና ኃይል ያለው መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ከክርስቶስ ጋር መልካም ግንኙነት ይኖረን ዘንድ በአዲሱ ተፈጥሯችን ውስጥ ይሠራል። በሮሜ ምዕራፍ 7 ውስጥ ከሟች ሥጋ ጋር ይታገል የነበረው ሰው አሁን ግን ሕያው ከሆነው ከክርስቶስ ጋር ሆኖ እናገኘዋለን። እግዚአብሔር ስለዚህ ድንቅ ቃሉና አሰራሩ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችን እዚሁ ላይ ያበቃል። በሚቀጥለው ክፍለ ጊዜ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ እናንተ በጸሎታችሁ አትለዩን፣ ደብዳቤዎቻችሁም አይለዩን። እንግዲህ በሰላም እደሩ እያልን በዚሁ እንሰናበታችኋለን። ደህና ሁኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።